ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች
በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
በውጪ ለምናየው ነገር ወይም ለምንሰማው ነገር የስሜቱ መጠን የሚለካበትና የሚመዘነው በእንግሊዝኛ ኢሞሽናሊ ሳሊየንት በጣም ከፍተኛ የስሜት ትርጉም ያላቸው መረጃዎች ይታወሳል። ብዙ ጊዜ እነሱን ነው የምናስታውሰው።
የዘንድሮ የአልዛይመርስ በሽታ ምርምርና ጥናት ዓለም አቀፍ ሽልማት አሸናፊ ፕሮፌሰር ዮናስ እንዳለገዳ ናቸው። ለሽልማት ስላበቃቸው የምርምር ስራቸው፣ ስለ መርሳት በሽታ፣ ከሁሉም በፊት ደግሞ ማስታወስ ራሱ እንዴት እንደሚሰራ ጭምር ስለሚኖረን ወግ አብረውን ያመሻሉ።
በፕሮግራም ጥበት በቀጠሮ ላሳደር ነው ምልልስ ገጣሚ ፍቅር ተጸጋይ ሌላዋ የምሽቱ እንግዳችን ነች።
ስዕል ያለ ብሩሽ ሌላው የውይይት ርዕስ ነው። በውሃ በንፋስና በመሬት ስበት ተፈጥሮን በተፈጥሮ መንገድ ይለናል ታዋቂው ሰዓሊ መክብብ ወዳጆ።
ንጉሴ አክሊሉ በምሽቱ የታሪክ ማስታወሻ ዝግጅቱ 6 አስርታት ወደኋላ በሐሳብ ባቡር ወደ 1960ዎቹ ይወስደናል።
ለምሽቱ ያዝናቸው ቅንብሮች በርከት ያሉ ናቸው። ሰዓታችን የፈቀደልንን ያህል ሁሉን ለማካተት እንጥራለን። ሰላም ጤና ይስጥልን፣ እንደምናመሻችሁ ክብራትና ክብራን አድማጮቻችን።
እሁድ ሐምሌ 17 2014 ዓመተ ምህረት የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጅት ታዬና
አሉላ ከበደ ነን። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ
ከሰዓቱ የዓለም ዜና በኋላ እንመለሳለን። ጠብቁን።
እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። በዩናይትድ ስቴትስ ኦሪገን ዮጂን ከተማ በመካሄድ ላይ ባለው 18ኛው የዓለም አትሌቲክስ ሻምፒዮና ላይ ተሳታፊ የሆነው የኢትዮጵያ ብሔራዊ አትሌቲክስ ቡድን ተጨማሪ 2 ሜዳሊያዎችን በእጁ አስገብቷል። በኦሪገን ሰዓት አቆጣጠር ትላንት አመሻሹን በተካሄደው የሴቶች 5000 ሜትር የፍጻሜ ውድድር ጉዳፍ ጸጋይ የወርቅ ሜዳሊያ ያገኘች ሲሆን የ25 ዓመቷ ጉዳፍ ውድድሩን በ14 ደቂቃ ከ46 ሴኮንድ ከ29 ማይክሮ ሴኮንድ በመጨረስ ነው ያሸነፈችው። እስከ መጨረሻው አፍታ ድረስ የጋለ ፉክክር በታየበት በዚህ ውድድር ኬንያዊቷ ቢያትሪስ ቼቤት የብር ሜዳሊያ፣ ሌላኛዋ ኢትዮጵያዊት ዳዊት ስዩም ደግሞ የነሐስ ሜዳሊያ በማግኘት አሸናፊነታቸውን አረጋግጠዋል። የትላንትናው ድል ኢትዮጵያ በዓለም ሻምፒዮናው ያገኘችውን ሜዳሊያ ብዛት 10 ሲያደርሰው ኢትዮጵያ ሻምፒዮናውን በ26 ሜዳሊያ የምትመራውን ዩናይትድ ስቴትስን በመከተል በዓለም ሁለተኛ፣ ከአፍሪካ ደግሞ በአንደኛ ደረጃ ላይ ትገኛለች። በዩክሬን ላይ በፈጸመችው ወረራ ምክንያት ከምዕራብ ሀገራት ከተጣለባት ማዕቀቦችና ዲፕሎማሲያዊ መገለል ለመውጣት ጥረት እያደረገች የምትገኘው ሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ትላንትና ማታ ካይሮ ገብተዋል። የሩሲያው የውጭ ጉዳይ ሚኒስትር ዛሬ ጠዋት ከግብጽ አቻቸው ሳሜ ሹክሪ ጋር ተገናኝተው የተነጋገሩ ሲሆን ከአረብ ሊግ ዋና ጸሐፊ አህመድ አቡል ጋይትና ከፓን አረብ ድርጅት ቋሚ ተወካዮች ጋርም ለመገናኘት ቀጠሮ ተይዞላቸዋል። ላቭሮቭ በአፍሪካ ለሚያደርጉት ጉብኝት ግብጽ የመጀመሪያ ማረፊያቸው ትሁን እንጂ በቀጣይ ወደ ኢትዮጵያ፣ ዩጋንዳና ዲሞክራቲክ ሪፐብሊክ ኮንጎ የሚያቀኑ ይሆናል። በሩሲያና በዩክሬን መካከል የሚደረገው ጦርነት ከሩሲያ ይላኩ የነበሩ ምርቶችን የማጓጓዝ ስራን አደናቅፏል። በዚህ ምክንያት እጅግ ተፈላጊ የሆኑ ሸቀጦች ዋጋ በከፍተኛ ሁኔታ የጨመረ ሲሆን በእርዳታ መልክ ይደርስ የነበረው ቢሊየን የሚቆጠር ዶላርም በጦርነቱ ምክንያት አውሮፓ ውስጥ ለተፈናቀሉ ሰዎች እንዲደርስ በመደረጉ በአፍሪካና በመካከለኛው ምስራቅ የሚኖሩ በርካታ ሰዎች በከፍተኛ የምግብ እጥረት እንዲሰቃዩ አድርጓል። ይህ ዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ነው። በቅርቡ ከስልጣናቸው የለቀቁትን የእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰንን ለመተካት የሚወዳደሩት ሁለቱ ተፎካካሪዎች ህገወጥ ስደትን ማስቆም ቀዳሚ ስራቸው መሆኑንና መንግስት ስደተኞችን ወደ ሩዋንዳ ለመላክ ያዘጋጀውን ፖሊሲ ሁለቱም እንደሚደግፉት አስታውቀዋል። የእንግሊዝ ጠቅላይ ሚኒስትር ለመሆን ከፍተኛ ፉክክር እያደረጉ የሚገኙት የቀድሞ የገንዘብ ሚኒስትር የነበሩት ሩሺ ሱናክና የውጭ ጉዳይ ሚኒስትር ሊዝ ትሩስ በግብር አከፋፈልና የኢኮኖሚ እድገትን በማስቀጠል ጉዳይ ላይ ቢቃረኑም ህገወጥ ስደተኞችን አስመልክቶ ዛሬ ለጋዜጠኞች በላኩት መግለጫ ወደ ሩዋንዳ ለመላክ የወጣውን ፖሊሲ እንደሚደግፉ ተመልክተዋል። ትሩስ በመግለጫቸው ጠቅላይ ሚኒስትር ከሆንኩ የሩዋንዳ ፖሊሲ ሙሉ ለሙሉ ተፈጻሚ መሆኑን ከማረጋገጥ በተጨማሪ ከሌሎች ሀገሮች ጋር በተመሳሳይ መልኩ የምንሰራበትን መንገድ እፈልጋለሁ ብለዋል። ሱናክም በተመሳሳይ ህገወጥ ስደት ከፍተኛ ቅድሚያ የሚሰጡት ጉዳይ መሆኑን አስመረው አንድ ሀገር ህገወጥ ስደተኞችን መልሶ ለመቀበል የማይተባበር ከሆነ በእርዳታም በንግድም ሆነ በቪዛ ስለሚኖረን ግንኙነት ሁለተኛ ቆም ብዬም አላስብም ብለዋል። ከአልቃኢዳ ጋር ግንኙነት ያለው ቡድን በማሊ ወታደራዊ ተቋም ላይ ለደረሰው ጥቃት ኃላፊነቱን እንደሚወስድ አስታወቀ። ቡድኑ ጥቃቱን ያደረሰው መንግስት ከሩሲያ ቅጥረኛ ወታደሮች ጋር ለፈጠረው ትብብር ምላሽ ለመስጠት መሆኑንም አስታውቋል። ከዋና ከተማው ባማኮ 15 ኪሎ ሜትር ወጣ ብሎ በሚገኘው ወታደራዊ ስፍራ ላይ ደረሰው ጥቃት የአንድ ወታደር ህይወት ሲያጠፋ 6 ሰዎችን አቁስሏል። ሁለት በመኪና ላይ የተጠመዱ ቦምቦችን በመጠቀም ጥቃት ካደረሱት ውስጥ 7ቱ ወዲያውኑ ሲገደሉ 8ቱ በቁጥጥር ስር መዋላቸውን የማሊ ጦር አስታውቋል። የአልቃይዳ ተባባሪ የሆነው ጃማት ኑስራት አልኢስላም ወል ሙስሊም ባወጣው መግለጫ የባማኮ መንግስት ቅጥረኛ ወታደሮችን በመጠቀም ንጹሃን ሰዎችን ለመግደል መብት ካለው እኛም እናንተን ኢላማ የማድረግና የማጥፋት መብት አለን ሲል አስታውቋል። ዋግነር የተሰኘ ቡድን በማሊ እንደሚገኝ የሩሲያ መንግስት እውቅና ቢሰጥም የማሊ መንግስት ከሩሲያ ጦር የተላኩ አሰልጣኞች እንጂ የግል የጸጥታ ቅጥረኞች አለመሆናቸውን አመልክቷል። አድማጮች፣ ለሰዓቱ ያዝናቸው ዜናዎች እነዚህ ነበሩ። ከቀሪዎቹ የእሁድ መሰናዷችን ጋር መልካም ቆይታ።
እሁድ ሐምሌ 17 2014 ዓመተ ምህረት የራዲዮ መጽሔት ጀመረ።
አድማጮች፣ እስካሁን ልብ ሳትሉ እንዳልቀራችሁት የራዲዮ መጽሔት ዛሬ አዲስ ድምጽ አግኝቷል።
ለዚያውም የሩቅ ድምጽ ነዋ። አሉላ
ቆንጂት ታየ ትባላለች። ከዛሬ ጀምሮም
ከአሉላ ከበደ ጋር በየሁለት ሳምንቱ የሚቀርበውን ልዩ የሰንበት ፕሮግራም ይዛ ብቅ ትላለች።
ልትናደን ትክክል ቆንጂ ትክክል ብለሻል። ለፕሮግራሙ ጨርሶ እንግዳ አይደለሽም። ጊዜ ይርዘም እንጂ በተለያዩ ጊዜያት የራዲዮ መጽሔትን ጨምሮ በእርሱ ቋንቋ ልጠቀምና የድሮ አጣማጄ ከፕሮግራሙ መስራቶች አንዱ የነበረው አዲሱ አበበ እረፍት በሚወጣበት ጊዜ ሁሉ አድማጮች በሚወዱት አቀራረብ ለዛሽ ድምፅሽን ታወሽንና በግሩም መስተንግዶ ታደምጪልን ነበር። ከዚያ በፊትም አንቺና ሌላዋ የቀድሞ ባልደረባችን ፌገነ ታሰግድ ታቀርቡት በነበረው እኔ በአሜሪካ ድምፅ ራዲዮ ስራ ሲጀምር በተቀላቀልኳችሁ መስታወት በተሰኘው ከዚያም ሌላ እኔና አንቺ በጋራ ባሰናዳናቸው ፕሮግራሞች ላይ አብረን ሰርተናል። ቆንጅት
ትክክል። አሁን ይሄን ያህል ብለን የማንገልጸው አመታት አስቆጠረናል ስን ነው
ይመስለኛል። ቆንጅት፣ አድማጮች በጥሩ ስሜት በደስታ ያገኙሽ ይመስለኛል።
እኔም እንደዚሁ በደስታ ነው የማገኛቸው አድማጮችን።
ቆንጅት፣ እንግዲህ አሁንም የአዲሱን ቋንቋ ልዋስና ከመጨረሻ አጣማጂ ትዝታ በላቸው ጡረታ እስከወጣችበት ጊዜ ድረስ አንድ ሁለት ዓመት አብረን ሰርተን ነበረ። ከዚያ
እውነት ነው
አንድ ሁለት ዓመት ብቻዬን ለመስራት ተገድጄ ነበር። መልሼ ብቻዬን ከመስራት አድነሽኛል። እንዳልኩት የአድማጮችን ደስታ በሚቀጥለው ፕሮግራማችን አስተያየቶች ሲደርሱን እናቀርባለን። አሁን ራሳችንን በወጉ እናስተዋውቅ በራዲዮ ፕሮግራሙ ዘይቤ መሰረት።
መልካም። በነገርህ ላይ አሉላ ደስታው የኔ ነው። የፕሮግራሙ አዘጋጅና አቅራቢዎች ቆንጅት ታየና
አሉላ ከበደን። ወደ ዕለቱ ዝግጅቶች ከማምራታችን አስቀድመንም
በራዲዮ መጽሔት ወግ መሰረት የሳምንቷን ምርጥ ግጥም እናስቀድም።
ተጠብቀሻለሁ ከምንወዳት ቦታ ከዛፉ ጥላ ስር ከወንዙ ዳርቻ ከአሸዋው ምድር ከተራራው አፋፍ ከደብሩ ደጃፍ ተጠብቀሻለሁ እመጣለሁ ብለሽኝ መች ፈለቻለሁ ከተዋወቅንበት መናፈሻ ወንበር ከተቀመጥንበት እስክትጠልቅ ጀንበር ከአውቶቡስ ፌርማታ ቀንም ሆነ ማታ እጠብቅሻለሁ እመጣለሁ ብለሽኝ መች ፈለቻለሁ አንቺን ትጠብቀሽ በደስታ ሞላለሁ አይኖችሽን ስካይና ፍቅሻለሁ እመጣለሁ በእንጂ መች ፈለቻለሁ እስከ ዘላለም እጠብቅሻለሁ።
እጠብቅሻለሁ ወጣቱ ግጣሚ ሳልሳዊ አስፋው ነው። እጠብቅሻለሁ በሚርስ በቅርቡ ለንባብ ካበቃት የግጥምጥም ከተሰኘችው የግጥም መድብሉ ባነበበልንና የምሽቷም ምርጥ ባደረግናት ግጥም ዝግጅታችንን ጀምረናል። ሳልሳዊን ለግሩም ግጥሙ እናመሰግናለን። የግጥምጥምን ይዞም በሚቀጥለው ፕሮግራማችን ብቅላል። ወንጀት የመዘንጋት ጉዳይ ባንቺ ዓለም እንዴት ነው?
የመዘንጋት ጉዳይ ከኝ ይሄ ራሱ መዘንጋት ነው መሰለኝ አይደለም? ተንታቃለኩ ሁሌም።
ወንጀት ያንቺ ብቻ አይደለም የብዙዎቻችን ነው። ይበልጡን ግን በዚህ ሰዓት ፕሮግራማችን የሚከታተሉ አድማጮቻችንም የየራሳቸው ለየት ያሉ ገጠመኞች አንዳንድ የሚያልተጠበቁ ፈጽሞ ዘነጋለ ያላሉትን ያልጠረጠሩትን ከባድ ጉዳይ ጭምር ዘንግተው ራሳቸውን ያገኙበት ቦታ ሁሉ ሊኖር ይችላል። ቆንጅት እንደምታስታውሽው በተለይ ስለተውስታና የመዘንጋት ዝንባሌም በተመለከተ በተለያዩ ጊዜያት በተደጋጋሚ ፕሮግራሞችን የመስራት እድል አግኝቻለሁ። የትውስታ ጉዳይ በስነ ልቦናውም ትምህርት የተለየ ስሜት የሚሰጠኝ ይመስለኛል። ይሁንና አንዳንዴ ግን እንዲህ ላለው ሐሳብ ደጋግሞ መመላለስ የገዛ ራስም እንግዳ ሆነ ገጠመኝ ተጨማሪ ምክንያት መሆኑ አይቀርም። እንዲያውም ባንዶ አጋጣሚ በጊዜው ላንቺ ያጫወትኩሽም ይመስለኛል። በጣም የሚያስደነግጥ ነገር ራስቼ ራሴን አግኝቼዋለሁ። እንግዲህ ሁሉም በየቤቱ የየራሱ የተለየ ገጠመኛ ያጣም። በዚህ ሰዓትም የሚከታተሉ አድማጮቻችን የየራሳቸውን ለየት ያሉ ገጠመኞች እርስ በርስ እንዲነጋገሩ እንዲወያዩባቸውን ለሌሎች ማጋራት የሚፈቅዱትንም እንዲልኩልን እናበረታታለን። በሚቀጥለው ፕሮግራማችን እንደምናስተናግድ ከወዲሁ ለማስተዋወቅ እንወዳለን። ለአሁኑ ታዲያ ቆንጅት ስለ ትውስታና ስለ መዘንጋት ሰፋ አድርገን ወጋችን ልናደራ ነው።
መልካም አሉላ፣ በጣም ጥሩ ዝግጅት ይመስላል። በነገርህ ላይ በጣም ከበድ ያለ የመዘንጋት ሁኔታ ብለህ ነበር እንደኔ ስምህን ይሆን የረሳኸው?
እሱ ከኔ ጋር ሲነጻጸር ቀለል ነው የሚታይ ይመስለኛል። እንደው ለጨዋታ ያህል በኋላ እንግዳችንን ከደረስንበት አነሳባቸዋለሁ። አንድ ወዳጄ እንደምታውቂው ወደ መስሪያ ቤት ስንሄድ በባቡር የሚሄደው ብዙ ነው። አንዳንድ ቀን ደግሞ ከስራ በኋላ የሚሄዱበት ነገር ይኖራቸውና ሰዎች መኪና ነድተው ይመጣሉ። አንድ ጓደኛችን ብዙ ጊዜ በህዝብ ማመላለሻ ነው የሚጓጓዘው። አንድ ቀን ግን ሌላ ጊዜ እንደሚያደርገው መኪና ነድቶ ይመጣና ከዛ ወደ ቤቱ ሲሄድ ግን በህዝብ ማመላለሻ በባቡር ነው ተሳፍሮ ወደ ቤቱ የደረሰው። ሲደርስ መኪና የለውም። ሲያስታውሰው መስሪያ ቤት ትቷት መጥቷል መኪና።
ይሄ አስቂኝም ነው። እንግዲህ አንዳንድ ጊዜ ደግሞ የሩጫ ህይወት ስለሆነ በዛ መሃል ወደ ተለመደው የህዝብ ማጓጓዣ ልማዱ ተመልሶ መሆን አለበት።
እንደሱ ሆኗል ነው ፈገግታን የሚያጭረውንም ከበድ ያለውንም በጤናም መጓደል ሊታይ የሚችለው ድረስ እንወያያለን። አድማጮች ቀደም ብለን እንደተቀመጠው ነው በያላችሁበት በየበኩላችሁ ገጠመኞቻችሁን ተወያዩ ለኛም ማጋሩን የጠናና እንደው በአሳሳቢ ደረጃ የሚወሰደው የቱ እንደሆነ በውይይታችን ስለምናነሳ መላውንም ወደ መንገዱን የማየት እድል ኖራችኋል ብለን ተስፋ እናደርጋለን። ቀደም ብለን በመግቢያችን እንዳስተዋወቅ ነው በተለይ በኋላኛው እድሜ የሚከሰተው ብርቱ የመዘንጋት በሽታ አንዳንዴ ከመዘንጋትም ያለፈ ብዙ ጣጣዎች ያሉት ነው።
አሁን ምርምርና ጥናትም ስላደረጉበት አልዛይመርስ ስለተባለው በሽታ
መለስ ብለንም ማስታወስ ራሱ እንዴት እንደሚሰራ አሁን ማስታወስ ይሰራል ይያል ነው አንጎላችን ውስጥ እንዴት እንደሚቀረጽ ጭምር እንጫወታለን።
ከምሽቱ እንግዳችን ከዘንድሮ የአልዛይመርስ በሽታ ምርምርና ጥናት ዓለም አቀፍ ሽልማት አሸናፊ ከፕሮፌሰር ዮናስ እንዳለገዳ ጋር
ቆንጅት እንደምታውቂው የአንጎልና የነርቭ ሐኪምና ተመራማሪው ፕሮፌሰር ዮናስ የሐኪሙን ይጠይቁ የረጅም ጊዜ ቤተኛችን ናቸው።
አዎ አሉላ፣ ብዙዎች የፕሮግራማችን ተከታታዮችም ሳያውቁ እንደማይቀሩት ቀደም ሲል በሜዮ ክሊኒክ ያገለግሉ የነበሩት ፕሮፌሰር ዮናስ አሁን ደግሞ ባሮ የነርቭ ህክምና ተቋም በሐኪምነት ተመራማሪነትና የትምህርት ክፍሉ ዲሬክተር በመሆን ጭምር በማገልገል ላይ ያሉ ታዋቂ ባለሙያ ናቸው።
ቆንጅት በጣም አመሰግናለሁ በትክክል አስተዋውቀሻቸዋል። ወደ ውይይታችን ከማምራታችን አስቀድመን ታዲያ የመክፈቻዋን ስልት ብንጋብዝ ምን ይመስልሻል?
ግሩም ሀሳብ ይመስለኛል አሉላ።
ሰላም ጤና ይስጥልኝ ፕሮፌሰር ዮናስ።
ጤና ይስጥልኝ አሉላ።
ለበርካታ አመታት ያደረጉትን ጥናት ተከትሎ ለአልዛይመርስ ጥናትና ምርምር ላበረከቱት የላቀ አስተዋጽኦ በሚል ለአንድ ከፍተኛ ሙያዊ የጥናትና ምርምር ሽልማት ተመርጠዋል። በቅድሚያ እንኳን ደስ ያለዎት ለዚህ ታላቅ ሽልማት በመብቃቶ።
አመሰግናለሁ አሉላ። እግዚአብሔር ይስጥልኝ።
ጆርናል ኦፍ አልዛይመርስ የተባለው የምርምር መጽሔት ነው እርሶንና ጀርመናዊቱን ተመራማሪ ዶክተር ጃኒና ክራል ሮሽን የመረጠው። እስኪ በቅድሚያ ስለ ጥናቱና ስለ እውቅናው ምንነት እንነጋገር። ቀደም ብዬ እንደጠቀምኩት ሁለት የሳይንስ ሰዎች ያደረጋችሁትን ምርምር መሰረት ያደረገ ነው። በቅድሚያ የራስዎን የምርምር ስራ ይዘት ምንነት እንዴት ለዚህ እንደተመረጠ ይግለጹልን።
እሺ፣ አመሰግናለሁ አሉላ። ጥናቱን የሰራ ነው ብዙ ሰዎች ሆነን ነው። ጥናቱ የተካሄደው ሚኒሶታ ውስጥ የሚኖሩ እድሜያቸው 70 አመት እና ከዛ በላይ የሆኑ ወደ 2000 ያክል ሰዎች ወንዶችና ሴቶች ሁሉም የዲሜንሺያ ወይም የአልዛይመር ህመም የሌላቸው ሰዎች ናቸው። እና መጀመሪያ ላይ ጥናቱ ሲጀመር መረጃ ወሰድን። ስለ ሰውነት እንቅስቃሴ በየቀኑ እንደው ራትም ምሳም ከበሉ በኋላ ከቤቶ ወጣ ብለው ይንቀሳቀሳሉ ወይ? ይሄ ከባድ እንቅስቃሴ እንደዚህ እንደ ስፖርት ቦታ ሄዶ ከፍተኛ ሩጫ እና እንትንም ሳይሆን ቀን ተቀን በሚደረግ እንቅስቃሴ ይሳተፋሉ የሚል አይነት ነው ጥያቄው። እና የጠየቅናቸው ለምሳሌ አንድ የ75 ዓመት ተሳታፊ ካለ በጥናት ውስጥ ባለፈው አንድ ዓመት ውስጥ በሳምንቱ 2 ቀን ወይም 3 ቀን ወይም 5 ቀን ወይም 6 ቀን ምን ያክል የሰውነት እንቅስቃሴ ያደርጋሉ? ከዛ ደግሞ እንዴት ነው ድሮስ ለምሳሌ በ50 ዓመትና በ65 ዓመት መሀል እያሉ የሰውነት እንቅስቃሴ ያደርጉ ነበር ወይ? ስለዚህ ባለፈው አንድ ዓመት እንደገና ደግሞ ወደ ኋላ መለስ ብለው በ50 ዓመታቸው ደግሞ ያለውን የሰውነት እንቅስቃሴ መረጃ እንሰበስባለን። ከዛ የተረዳ ነው እንግዲህ እነዚህ በሙሉ ጤነኞች ሰዎች ናቸው። የመጃጀት በሽታ ወይም የአልዛይመር በሽታ የሌላቸው ናቸው። እና ከዛ በኋላ እነዚህን ሰዎች ለተወሰኑ ዓመታት ተከታተል ናቸው ሁኔታቸው እንዴት እንደሆነ። ከዛ እንደገና ደግሞ ከ4 ዓመት በኋላ የኮግኒቲቭ ቴስት ማለትም የማስታወስ ችሎታቸውን፣ ሀሳባቸውን የመሰብሰብ ችሎታ፣ ውሳኔ የመወሰን ችሎታ፣ የማመዛዘን ችሎታ የሚመዝኑ ጥያቄዎች፣ ፈተናዎች አሉ። እሱን ሰጠናቸው እና በዛ ላይ የተረዳነው ምንድን ነው የሰውነት እንቅስቃሴ የሚያደርጉት በተለይ ከ5 እስከ 6 ቀን በሳምንት ውስጥ የሚያደርጉት እድሜያቸው እየገፋን ቢሄድ የተለያየ የአንጎል ክፍል፣ የቋንቋው ክፍል፣ የማስታወስ ክፍል፣ አቅጣጫ የማግኘት ክፍል እንግዲህ የግራ አንጎል ክፍል ስለ ቋንቋ ነው። የቀኙ ከአንድ ቦታ ወደ ሌላ ቦታ ለመሄድ የሚረዳ ነው። መሀል አንጎላችን ደግሞ ለማስታወስ እና እነዚህ የሰውነት እንቅስቃሴ የሚያደርጉት ሰዎች እነዚህ የተለያዩ የአንጎል ስራዎች እየተዳከሙ አልሄዱም። እንቅስቃሴ የሚሰሩት ላይ በተለይ ሴቶች እንቅስቃሴ የሚያደርጉት የበለጠ ተጠቃሚ ሆነዋል። እንቅስቃሴ የሚያደርጉትን ሴቶች የሰውነት እንቅስቃሴ ከማያደርጉት ጋር ስናወዳድር በተለይ እንቅስቃሴ የሚያደርጉት ከፍተኛ ጥቅም አላቸው የመጃጀት በሽታን ለመከላከል። ያንን ነው ያገኘ ነው። እና እንግዲህ ነገሩ ማመልከቻ አስገብተን ተወዳድረን አይደለም፣ ራሱ የዚህ የአልዛይመር በሽታ የምርምር ጥናት መጽሔቱ የቦርድ አባላት ባለፈው አንድ ዓመት ውስጥ ከማስታወስ ችሎታ ጋር የተደረገ ጥናት ያደረጉት የ2022 የምርምር ጽሁፎች እኛ ጥናት ነው የተመረጠው። እና ባለፈው ወር እንደዚህ ኢሜይል የደረሰኝ ከዛ በኋላ ይሄ ሽልማት ለእኔ ብቻ መሆን የለበትም ቢያንስ በእርግጥ እኔ ነኝ የመራው ጥናቱን፣ ግን የምርምር ጽሁፍቱን ስንጽፍ እንግዲህ ጽሁፍ ላይ መጀመሪያ የሚጽፍ ፈርስት ኦተር የሚባል አለ። እኔ ሲኒየር ኦተር ነኝ እና የመጀመሪያውን ጽሁፍ ያለችው ጀርመናዊት ብዙ ስለደከመች ከእሷ ጋር መካፈል አለብኝ ብዬ እኔ ነኝ የጠየቅኩት እና ተቀብለውት በዛ መሰረት ነው። በእርግጥ ብዙ ነን እዚህ ላይ የተሳተፉት በሙሉ ምስጋና የሚገባቸው ነው በእውነት። ግን ቢያንስ ፈርስት ኦተር እና ላስት ኦተር የመጀመሪያው እና የመጨረሻው ቢካፈል ተገቢ ነው ብዬ ጻፍኩላቸው፣ እነሱም ተቀብሎት በዛ መሰረት ነው።
መልካም ፕሮፌሰር ዮናስ እንግዲህ ለዚህ ሽልማት ያበቃዎትን የምርምር ስራ ነው ያስረዱን። አልዛይመርስ በአብዛኛው እድሜ ገፋ ሲል በእርጅና ዘመን የሚከሰተውን ከትውስታ መጥፋት ጋር የተያያዘ የህመም አይነት የተመለከቱ በርካታ ጥናቶች አድርገዋል። አልዛይመርስ የማስታወስ ችሎታችን ላይ ይዝመት እንጂ ሌሎች የአንጎል ስራዎች ላይም ሁከት ይፈጥራል። ከዚህ ቀደም በህመሙ ዙሪያ አንዳንድ ውይይት የማድረግ እድል በነበረን ጊዜ ያስረዱትን አስታውሳለሁ። ስለ በሽታው እንደው ገፋ አድርገን ከመነጋገራችን በፊት ስለ ጤናማው መሰረቱ ብንረዳና በንጽጽር ብንመለከት፣ ለምሳሌ ያህል አንዳንድ ጊዜ ምስል ከሳችነትን መፈለጉ፣ አብሮ ማዛመድ መጠየቁ ትውስታ ቀድሞውንም መፈጠር የሚችል ነው ወደሚል አነጋገር የሚሄድ አለ። ለመሆኑ አንጎላችን ውስጥ እንዴት ነው ትውስታ የሚቀረጸው? ገና ከመነሻው እድሜ መግፋትም ሳያስፈልገው በሌሎችም ምክንያት የመርሳት ችግሮች ሳይከተሉ መጀመሪያ እንዴት ነው አንጎላችን ውስጥ አትሞ የሚቀረው? በዕለት ውስጥ የምናደርጋቸውን ወይም የሚገጥሙንን ጨምሮ ቀናት ሲቆጠሩ አንዳንዴም ወዲያውኑ አንዳንዱን ጨርሶ እንዘነጋለን። በአንጻሩ ለምን የተወሰኑት እናስታውሳለን?
እሺ፣ አመሰግናለሁ አሉላ። ጥሩ ነው የጠየቀው። ስለ አንድ በሽታ ከመናገራችን በፊት ጤናማ አንጎል እንዴት ይሰራል የሚለውን ማየቱ በሽታውን ለመረዳት ያስችላል። እና አንጎላችን ውስጥ ላይ ክፍሎች አሉ። የግራ አንጎል ክፍል ቋንቋ ነው። የቀኙ የአንጎል ክፍል ደግሞ ብዙ ጊዜ ስለ ሴንስ ኦፍ ዲሬክሽን ማለት ነው። ከቢሮ ተነስተን መኪና ያቆምንበት ቦታ ለመሄድ የቀኙ የአንጎል ክፍላችን ውስጥ ያሉ የነርቭ ሴሎች በሚሰጡን አቅጣጫ ነው የምንሄደው ማለት ነው። ሌላው ፊት ለፊት ግንባራችን ጀርባ ያለው እሱ ለማመዛዘን ለማቀድ በጣም አስፈላጊ የሆነው ነው። እና ሌላው ደግሞ ራሱ የአንድን ሰው ሰብእና ምን አይነት ነው የሚለውም እዛ ውስጥ ነው የሚቀነባበረው፣ ፐርሰናሊቲ የሚባለው። ሌላው እንግዲህ መሀል አንጎል ላይ የማስታወስ መረጃ የሚሰበሰብበት የአንጎል ክፍል ነው። ሂፖካምፐስ የሚባለው ነው። መረጃ ከሚሰበስበው የአንጎል ክፍል ከሱ ልክ ጎን ለጎን ጎረቤት የሆነ አንድ መዋቅር አለ፣ አሚግዳላ የሚባል። እሱ ደግሞ በውጭው ዓለም አንድ መረጃ አንድ የምናየው ነገር ኢሞሽናል ቫዮለንስ ማለት ምን ያክል ስሜት ላይ ተጽዕኖ እንዳለው የሚለካው እና የሚመዝነው የአንጎል ክፍል ነው። ለምሳሌ ያክል አንድን ሰው በፈረንጆቹ አቆጣጠር መስከረም 11/2001 ዓ.ም የት ነበርክ ብትለው ብዙ ሰው ያስታውሳል። እድሜያቸው ከ30-40 ዓመት በላይ የሆኑ ሰዎች፣ ምክንያቱም የዛን ቀን ከፍተኛ የሆነ አደጋ ኒውዮርክ ውስጥ ስለደረሰ በውጪ ለምናየው ነገር ወይም ለምንሰማው ነገር የስሜቱ መጠን የሚለካበትና የሚመዘነው በዚህ በአሚግዳላ ነው። እና በእንግሊዝኛ ኢሞሽናሊ ሴሊየንት በጣም ከፍተኛ የስሜት ትርጉም ያላቸው መረጃዎች ይታወሳሉ። ብዙ ጊዜ እነሱን ነው የምናስታውሰው። እና በዛ መሰረት ነው እንዴት ነው መረጃ ይቀመጠው አንጎል ውስጥ የሚለው። አንጎል ውስጥ አንድ ኮሊነርጂክ የሚባል ሲስተም አለ። ያ መዋቅር የሚጠቀመው ኬሚካል አለ፣ በተለይ አሴቲል ኮሊን ይባላል። ይህ ኬሚካል በአይናችን፣ በአፍንጫችን፣ በጆሮአችን በመዳሰስ በመቅመስ ከውጭ የሚመጡ መረጃዎችን አንጎል ውስጥ ወደ መረጃነት የሚቀይረው ልክ እንደ ስክሪፕቶ የሚያገለግለው የአሴቲል ኮሊን የሚባለው ነው። እና ከመጃጀት በሽታ ወይም አልዛሃይመር ከሚባለው ጋር ተያይዞ ያለው በሽታ በተለይ እነዚህ እንደ ስክሪፕቶ የሚያገለግሉት ነገሮች፣ ቀለሞቹ እነሱን የሚሰሩት የነርቭ አካላት ባልታወቀ ምክንያት እየተዳከሙ፣ እየጫጩ፣ እየቀጨጩ፣ እየሞቱ ሲመጡ መረጃ በደንብ ስቶርድ አይሆንም። አንድ ነገር ደግሞ በአግባቡ መጋዘን ውስጥ ካልገባ አንድ ነገር በኋላ አስታውሶ ማውጣት አይቻልም።
ያላስቀመጡትን ማግኘት የለም
አይቻልም። ልክ ነው። እና ይሄ እንግዲህ የተለያየ የአንጎል ክፍል ነው። በአጠቃላይ ጤናማ አንጎል ምን ምን ይሰራል ደግሞ ፋንክሽን በአጠቃላይ ብትል፣ አንደኛ ማሰብ፣ ሁለተኛ ስሜት መፍጠር፣ የተለያዩ ስሜቶችን መፍጠር፣ ሶስተኛ የኤሌክትሪክ ኃይል ማመንጨት፣ እንደ አባይ ወንዝ እንደ ጌርድም ማመንጫ ባይሆን በትንሹም ቢሆን የሰው አንጎል ውስጥ ኤሌክትሪክ ያመነጫል። እና ኤሌክትሪክ የማመንጨት ስራ ሲዛባ ሚጥል በሽታ ያመጣል። ይሄ የመረጃ በአግባቡ አስቀምጦ ሰብስቦ ማውጣት አለመቻል ሲሆን ደግሞ የአልዛሃይመር በሽታ ወይም የመጃጀት ወይም የመርሳት በሽታ ሊመጣ ይችላል። ሌላው ከግንባራችን ጀርባ ያለው የአንጎል ክፍል ደግሞ ብዙ ጊዜ ለፕላን ሀሳብን ለመሰብሰብ አንድን ነገር ለምሳሌ ይሄ ነው ስልክ ቁጥር ብለህ አንድ ሰው ስትነግረው ያንን ቶሎ ለማቀነባበር የሚጠቅመው የአንጎል ክፍል እሱ ነው። እሱ ደግሞ አንዳንዴ ለአንድ ሰው ስራ ብዙ የሆነ በአንድ ጊዜ እንደ 5-6ቱን ልስራ የሚል ሰው ልበቢስ ይሆናል። እንግዲህ ይሄ አልዛይመር ሳይሆን ልበቢስነት ብዙ ጊዜ
ዚያዊን ነው።
ሀሳብ መከፋፈል ቀና በአንድ ጊዜ ብዙ ነገር ለመስራት ከመፈለግ ወይንም ደግሞ በሆነ ነገር ተበሳጭቶ አንድ ሰው የሆነ መረጃ ብትነግረው ሀሳቡ አይሰበሰበለትም። እና ይሄ ግድ አልዛይመር አይደለም። ይሄ ጊዜያዊ ትራንዚየንት የሆነ ከስሜት መመሰቃቀል እና አቅምን ካለማወቅ ነው። ወይም አጋኖ ብዙ ነገር ለመስራት የሚፈልጉ ሰዎች አሉ። በአንድ ጊዜ እሱ እንደሱ አይነቱ አልዛይመር አናየውም። ሌላ ትርጉም ነው ያለው።
መልካም። የትውስታ ነገር ብዙም ያነጋግረን ይመስለኛል። አንዳንድ ጥያቄዎችን ዘግየት ብዬ አነሳለሁ። የአልዛይመርን በሽታ ካነሳን አይቀር ግን የህመሙንም ሁኔታ ጀመር አድርገውታልና አልዛይመርስ በሽታ አንድ ሰው ሲከሰትበት እንግዲህ በዋናነት የትውስታ አቅሙን ማጣቱ፣ ነገሮችን ማገናኘትና አገናዝቦ መመልከት ቀደም ሲል ያደርጋቸው የነበሩ ነገሮች ማቃቱን ጎልቶ የሚታዩትን እናስብ እንጂ ሌሎችም የአንጎል ስራዎች ይታወቃሉ ተብሎ ይታመናልና ምንድን ነው በተጨባጭ አልዛይመርስ የያዘው ሰው የሚገጥመው ችግር ወይም የበሽታ አይነት? ምናልባትም ደግሞ ከአንዱ ወደ ሌላው ይለያይም ከሆነ ምን አይነት ጠባዮች፣ ምን አይነት ሁኔታዎች ይከሰታሉ? ቀለል ያለ ከሚባለው እስከ ጠናው ድረስ
እንግዲህ አንጎል ውስጥ አሁን የተረዳ ነው ያለው ነገር አንድ ፕሮቲን አለ፣ ቤታ ይባላል። አንጎል ውስጥ በሚከመርበት ጊዜ የአንጎል ሴሎችን ይገላቸዋል። እና ለምሳሌ አሁን የሰውን ፊት አይተን ይሄ ሰውዬ እከሌ ነው ለማለት የሚያስችሉ የነርቭ ሴሎች አሉ። ለምሳሌ አንድ በሽተኛ ነበረ፣ ከኒውዮርክ የመጡ ነጋዴ ናቸው። እና ሰውዬው የሚስታቸውን ፊት መለየት አቃታቸው፣ የሰውን ፊት መለየት አቃታቸው። እና ከዛ ምርመራ ስናደርግ የአንጎል ምርመራ መሳሪያ በኤምአርአይ ስናይ የሰውን ፊት አይተን ይሄ ሰውዬ እከሌ ነው ለማለት ለመተርጎም የሚያስችለው የአንጎል ክፍል ይሄ ፊዩዚፎርም ጋይረስ የተለያየ ስሞች አሉት፣ እዛ ጋ ያሉት የነርቭ ሴሎች በተለይ እነሱ ወድመዋል፣ ጠፍተዋል። እና ሌላው ደግሞ በአጋጣሚ ሌላው ይሰራል። ስለዚህ ምንድን ነው ያልናቸው? ለምሳሌ አንዴ ወደ ላስ ቬጋስ ልንሄድ ነው እኔና ሚስቴ እና እንደዚህ ያለ አይክ እንግዲያው ስትወጣ ጠብቅ እና ድምፅ አሰሚያለ። በድምፅ የሚመጣውን መለየት ይችላል፣ በሽታ የሚመጣውን መለየት ይችላል። ሌላው ደግሞ የሰው ፊትና እቃ ለመለየት የሚሰሩት የአንጎሎች ይለያያሉ። ስለዚህ ቀይ ሻርፕ አድርጊያለ ሚስቱን አንገትሽ ላይ ቀይ ሻርፕ እና ንን ሲያይ ወደ አንቺ ጋር እንዲመጣ እንዳይጠፋፉ ማለት ነው። እንግዲህ ላስ ቬጋስ በጣም ገበያ ነው እና የትኛው የአንጎል ሴሎች ቀድሞ ሞቱ የሚለው በአጋጣሚ ሆኖ መጀመሪያ የሚሞቱት የማስታወስ ስራ የሚሰራ የአንጎል ክፍል ነው። ምክንያቱም ሂፖካምፐስ የሚባለው ሲኤዋን የሚባለው በተለይ እነሱ በጣም ቀልጣፋ ታታሪ ሰራተኞች ናቸው። እነዛ ውስጥ ያሉት የማስታወስ ስራ የሚሰሩት አንጎል ክፍል የሚሰሩት እና ከመጠን በላይ በከፍተኛ ፍጥነት ለሚንቀሳቀሱ እነሱ በዛ ይጋለጣሉ። እነሱን በምግብም በደምም በግሉኮስ በተለያየ መንገድ አንጎል እነሱን መንከባከብ እና መመገብ አለበት። ቨልነራብል ይጋለጣሉ፣ ተደናቅፎ ለመውደቅ ለመሞት። ለዚህ ነው በመርሳት የሚጀምረው እንጂ እዛ ሌሎች አሉ። አንዳንዱ ከሌላ ቦታ ሊጀምር ይችላል። ለምሳሌ አሁን ኖርዝ ዌስት ቺካጎ አሉ። እሳቸው አንድ ያገኙት ነገር መናገር ቀስ እያለ እያቃተው ሊሄድ ይችላል። ጥሩ ሊያስታውስ ይችላል፣ ጥሩ የሰው ፊት ማወቅ ይችላል። ግን ሳቡን መናገር እና ቃላት አቀነባብሮ በአፋችን እንዲወጣ የሚያደርገው የአንጎል ክፍል ከሌላው ቀድሞ ይቀጭጭና ይሞታል። እና ይሄ በእንግሊዝኛ ፕራይመሪ ፕሮግሬሲቭ ፌዝ ይባላል። ስለዚህ እንደ ቦታው
እንደ ተጎዳው የአንጎል ክፍል ነው ውጤቱም ይታየው።
ልክ በጣም ልክ ነው
ፕሮፌሰር ዮናስ። እንግዲህ ቅድም የትውስታን ነገር የብዙዎችን ቀልብ የሚስብ ብዙዎችም የሚነጋገሩበት ይመስለኛል። በዚህ ሰዓት ይህን ውይይታችን የሚከታተሉ አድማጮችም በቤተሰብ ውስጥ እንደ መዘንጋት ነገር ተደጋግሞ የሚገጥመው ወይም ደግሞ ቅድም እንዳነሱት እድሜ ገፋ ካለ በኋላ በመጃጀት እድሜ ውስጥ በዛ ውስጥ የሚከሰተውን የሚሆን በአዘቦቱ በለት ተለት ቀድም ጨረፍ ጨረፍ ያደረጓቸው የሚገጥሙት አንዳንድ አጋጣሚዎች አናጣምና ከልባምነት ወደ ልበቢስነት የሚኬደው አንዳንዶች በጣም ከረጅም ጊዜ በፊት የተከሰተ ሰው ብዙም የማያስታውሰውን ለይተው የሚያስታውሱት አለ። የራሳቸውን የልጅነት እድሜ ገጠመኞች ጨምሮ በጣም ጥቃቅን ነገሮችን በሚገርም ዝርዝር እንደ ስዕል የሚስሉ ሰዎች አሉ። ቀድም የሆነውን የሚረሱ አሉ። አንደኛ የቅርብ ጊዜ መርሳትና የቆየ ጊዜ መርሳት ራሱም በህመም ውስጥ የሚፈረጅበትንም አነጻጽረው፣ ሁለተኛ መቼ ነው መዘንጋት በህመምነት የሚፈረጀው? ከአዘቦቱ ከእለት ተእለት ፈተናነት አልፎ ይሄ ችግር ነው ትኩረት ይሻል ባለሙያ ማግኘት ይሻል የሚባለው በእድሜ ባልጠኑ ሰዎችም በወጣቶችም ጭምር ማለቴ ነው።
ዝግጅት አሉላ ከፕሮፌሰር ዮናስ እንዳለ ገዳ ጋር የጀመረው ቃለ ምልልስ አልተቋጨም። ዘለክ ካለው ወጋቸው ቀሪውን በተከታይ ፕሮግራማችን እናቀርባለን። ሙሉውንም በድረገጻችንና በማህበራዊ ትስስር ገጾቻችን ላይ እናኖራለን። ለአሁኑ ግን ፕሮፌሰር ዮናስን እናመሰግናለን።
ወንጀት ብሩሽ አለካቸው ስዕሎች ብትባይ ምንድነው ፈጥኖ የሚከሰትልሽ?
በእርሳስ አለያም በሌላ ለመሳያነት በዋለ ቁሳቁስ የተሳለ ስዕል ይሆን?
እኔም የሚከሰትልኝ የሚመስለኝ እንደሱ ነው። ነገር ግን ወዲህ ነው ነገሩ። ተፈጥሮን እንደ መሳሪያ በመጠቀም በንፋስ፣ በውሃ፣ በመሬት ስበት ጭምር አማካኝነት የተሳሉ ስዕሎች ናቸው።
በንፋስ አልከኝ? በእጅጉ የሚስብ ይመስላል። ከእንግዳ ጋር ወዳደረጋችሁት ቃለ ምልልስ ተወስደን
መልካም ቆንጅት መክብብ ወዳጆ ይባላል ሳሊው እንግዳችን። ለዛሬ ባጭሩ ወደምንተዋወቅበት ቆይታችን ነው የምናመራው። መክብብ፣ ከረጅም ጊዜ በኋላ መገናኘታችን ነው። ዋሽንግተን ዲሲ አካባቢ የጥበብ ስራዎቻችሁን በምትታዩባቸው አጋጣሚዎች ከዚህ ቀደም የፕሮግራማችን እንግዳ ሆነ ቀርበ ታውቃለህ። ነገር ግን ብዙ አመታት ሆነዋል። በጽንሰ ሐሳብም ደረጃ አዲስ ይመስለኛል። ከአዲስ ስራ ጋር ነው ብቅ ያልከው። ጽንሰ ሐሳቡን ባስተዋወቅበት ጽሑፍ ላይ የእይታ ቋንቋ እና ተፈጥሮን ተጠቅሞ ስዕልን ስለመሳል ትወያያለህ። ብሩሽ ሳይኖር የሚሰራ የስዕል አይነት ነው የምትናገረው። ውሃ፣ ንፋስና የመሬት ስበት ግብአት መሆን ይችላሉ። ያለ ብሩሽ ስዕል ይሳላል እያልከን ነው። እንግዳም የተለየም አቀራረብ ነው እና እስኪ ጽንሰ ሐሳቡን ከመሰረቱ አስረዳን። መሰረታዊውን ጽንሰ ሐሳብ ብታስጨብጣል።
በጣም ጥሩ። በጣም አመሰግናለሁ አሉላ ላቀረብክልኝ ጥያቄና እድሉን ስለሰጠኝ። በመጀመሪያ ጠቅላላ ጽንሰ ሐሳቡ መነሻ የሆነው ከመጽሐፍ ቅዱስ ቃል ላይ የተወሰደ ነገር ነው። እግዚአብሔር የሰው ልጅን እንዴት ፈጠረ የሚለውን ያየሁበት አንግል። እግዚአብሔር የሰው ልጅን ከምድር አፈር አንስቶ በውሃ ወደ ጭቃነት ቀይሮ እስትንፋሱን በአፍንጫው በማለት ሕያው አረገው፣ ሰው ሆነ ተብሎ በቤተ ክርስቲያን ውስጥ አስተምሯል። እንግዲህ የረጅም ዓመት የስዕል ቆይታ ላይ ስለነበርኩኝ አዲስ መንገድን ራሴን ሆኜ ደግሞ መቅረብም ስለምፈልግ ከራሴ ጋር መወያየትም ስለነበረብኝ ብዙ ሰዓት ከራሴ ጋር ጠፋለሁ። በተጨማሪም ደግሞ የምኖርበትንም ዓለም ለመረዳት ሞክራለሁ። ምንድን ነው እየሆነ ያለው? ምንድን ነው አሁን ያለን የደረስንበት ወቅት? ለዛ መፍትሄም የሚሆን ነገርም አብሬ ማቅረብ የሚል መነሳሳት በውስጤ አደረ። በዛ ነው እንግዲህ ንፋስን የመሬት ስበትንና ውሃን አካትቼ የሚታይ ተፈጥሮውን ላንድስኬፕ ወይም መልክዓ ምድርን በእነዚህ በሶስት መሳሪያዎች ብሩሽን ሳልጠቀም ወይንም ሌላ የመሳያ ዘዴ ሳልጠቀም፣ መሳያ ዘዴዎቹ እራሳቸው በአይን ማላያቸው ግን የሚታዘዙኝ ስለነበሩና ከኔም ጋር ያን አይነት ቁርኝት ስላላቸው እግዚአብሔር በዚህ መልኩ ፈጠረ የሚል ስለማምን፣ በዛ መልኩ ደግሞ በተፈጥሮ ቱልስ በተፈጥሮ ቁስ መልሶ የመሳል ሙከራ ላይ እንዳለሁት አሁን እንግዲህ።
መልካም መክብብ፣ ከዚህ ቀደምም ብዙ ጊዜ የተለዩ ነገሮችን ለመስራት የተለዩ አስተሳሰቦችን እንደ ሰዓሊ እንደ ኪነ ጥበብ ሰው ለማሳየት ትሞክራለህ። በጣም የተለየ መሆኑና ከዚህ ቀደም ከምናውቃቸው ከተለመዱ መንገዶች ወጣ ያለ መሆኑ ምናልባት እንደው ድንገት ከተጨበጠው ነገር የወጣ እንዳይመስል፣ በተለይ ደግሞ ስዕሎችን ሳይ ለሚያዳምጡ በዚህ ሰዓት ለሚከታተሉ አድማጮች ቀረብ ለማድረግ ያህል ውሃ፣ ንፋስና የመሬት ስበት ቀደም እንዳልከው በምሳሌነት ወስደህ የተፈጥሮ መሳሪያዎች መልሰው ተፈጥሮን እንዲስሉ የምታደርግበት ዘይቤ ምን ይመስላል? እንዴት ነው የምትስለው? አንድ የተፈጥሮ አቀማመጥን ወይንም የተፈጥሮ ተክልን ወይንም ተራራን፣ መሬትን፣ ሰማይን የምትስል ከሆነ እዛ ላይ እነኚህን መሳሪያዎች እናርጋቸውና ውሃ ንፋስና የመሬት ስበት በብሩሽ ቀለም ተቀብቶ ሸራ ላይ ማየቱ ቀርቶ እንዴት አድርገህ ነው እነኚህን ተጠቅመ ስዕሉን የምትፈጥረው? እንደው በተወሰነ ደረጃ መልከት ብናረገው።
በጣም ጥሩ። እንግዲህ መልክዓ ምድር መጀመሪያ ውስጥ የሚካተቱ ሰብጀክት ማተሮች አሉ። ሰማይ እንዳልከው፣ መሬት፣ ዛፎች፣ እነዚህ መልክዓ ምድሩ ገጽታዎቹ አሉ። እንግዲህ ከነዛ ገጽታዎቹ አስቀድሜ ሰማይ ነው በተወጠረው ሸራ ላይ ለመስራት የምሞክረው ማለት ነው። ሂደቱ እንደዚህ ነው። መጀመሪያ ቀለሞቹ ራሳቸው ፒግመንቶቹ ከመሬት አፈር የተገኙ የተፈጩ ዱቄት የሆኑ ቀለሞችን በውሃ በጠብጣቸዋለሁ። እነዛም በውሃ የበጠበጥኳቸው በተለያየ ባኬት ውስጥ በተለያየ ኩባያ ውስጥ በውሃ በጠብጠውና ወደ ካንቫሱ ላይ እደፈዋል። ከደፈዋት በኋላ በእስትንፋሴ እያልኩኝ ካንቫሱ ላይ ማኔጅ ማድረግ፣ ሰማይን እንዲፈጥርልኝ ማድረግ፣ ቀለሞችን ቅርጽ እንዲሰጥልኝ፣ የዳመናን ቅርጽ እና የሰማዩን ጥልቀትና ቅርበትን በመበጠብጠው ቀለም ላይ ወስነዋለሁ። እንደ ሰዓሊ ለቀረበው ሰማይ ምን አይነት ሰማያዊ እንደምይዝ፣ ለራቀው ሰማይ ምን አይነት ሰማያዊ እንደማደርግ መጀመሪያ ወስንና ያንን እደፈዋል። ከዛ በኋላ እፍ በማለት በእስትንፋሴ ቅርጽና ቦታዎችን እንዲይዝ አደርጋለሁ። ከዛ እንዲደርቅ እጠብቀዋለሁ። ከደረቀ በኋላ የሚቀጥለው ሌየር ላይ በሚቀጥለው ፕሮሰስ ውስጥ ተራራውን እሰራለሁ። እዛም ላይ ለተራራው የሚሆን ቀለም ከበጠበጡኝ በኋላ እንግዲህ ተራራ ላይ የተለያየ ቀለሞች ይኖራሉ። እነዛን በጠብጣቸው እና ደፋቸዋሉ በምፈልጋቸው ቦታ። አሁን በብሩሽ ያንን ከቦታ ቦታ ከማስያዝ ይልቅ በንፋስ ደፍ በማለት ቦታውን እንዲይዝ አደርጋለሁ። ይህን ፕሮሰስ ከጨረስኩ በኋላ ዛፎች እንዲበቅሉ ነው የማደርገው። በዚህን ጊዜ ነው የመሬት ስበትን የምጠቀመው። ቀለሙን ዛፎቹ በሚበቅሉበት ብዬ ባሰብኩበት ቦታ ላይ ጠብ ካረኩት በኋላ ካንቫሱን ከአንድ አቅጣጫ ቀና አረገዋል። በዚህን ጊዜ ቀለሙ እንደ መዝነብ እያለ ወደ ታች እየተንሸራተተ ይሄዳል። ያኔ መስመር ይሰራል ማለት። አሁንም እንግዲህ ተነቀቃለሁ ወደሚፈልገው አቅጣጫ እንዲሄድልኝ በካንቫሱን ወይም ሽቶት ሸራውን አቅጣጫውን ወደ ቀኝና ግራ ወደ እያረኩኝ እንደምፈልገው መስመር እንዲያደርግብኝ አደርጋለሁ። በዚህ ሂደት ነው እንግዲህ ቀለም እየደረቀ እንደገና ደግሞ ወደ ቅርንጫፉ ስመጣ አረንጓዴ የተለያዩን አደርግና አሁንም የምፈልጋቸው ቦታ ላይ ካንጠባጠብኩት በኋላ እፍ በማለት ማኔጅ አደርግ እዛ ላይ እንደ ቅርንጫፉ ነው እንዲወጣልኝ አደርጋለሁ። ጊዜ የሚፈጅ ነው፣ በአንድ ጊዜ አይሰራም። እንዲደርቅ መጠበቅ አለብን። አትሊስት ትንሽም ላንደሴ ብትሆን ፕሮሰሱ ከአምስት ቀን በላይ መሆን አለበት። ትልቅ ደግሞ ሲሆን እንደዚሁ ብዙ ጊዜ ይፈጃል። ግን ከብሩሽ ይልቅ ተፈጥሮ ራሱ እማላያቸው አሁን የመሬት ስበትን አናይም፣ ንፋስን አናይም፣ እማላያቸው ነገሮች ናቸው ሲሰሩልኝ እንግዲህ ያን ውጤቱን የሚሰጡኝ ማለት ነው። እና አሰራሩ ይህን ይመስላል። ቀጥሎ ደግሞ ውሃ ምንድን ነው አንዳንድ ቦታ ላይ ብለንድ እንዲያርግ እንዲያያዝ ቀለሞቹ ተያይዘው ተዋህደው እንዲመጡ በመሀላቸው በሁለት ቀለሞች መካከል ውሃውን ይደፈዋል። ያኔ ከላይም ከታችም ቀለሙን እየወሰደ ለምሳሌ ሰማይ ላይ ሊሆን ይችላል፣ ዳመና ላይ ጠንካራ ቀለምና በጣም ላይት የሆነውን ቀለም አፍስሼ ጎን ለጎን መሀሉ ላይ ውሃ ሳደርገው ያ ሁለቱን ከለሮች በመሳ ነጣ ያለውን ከታች ጠቆር ያለውን ከላይ ስቡ መሀል ላይ የሁለቱን ቶን የጠበቀ የሳሳ ቀለም በመሀላቸው ይፈጥራል። ያ ምንድነው ግራዲዬሽን ወይንም ቫሊዩ ኦፍ ከለር እንዲኖረው ያደርጋል። ከአንድ ቶን ወደሚቀጥለው ቶን እየተሻገረ እንዲሄድ ያደርግልኛል። ሶስተኛ አራተኛ ቀለም በመሀል ይፈጥርልኛል ራሱ ውሃው ማለት ነው። ንፋሱ ደግሞ ቅርንጫፎችን እና የዛፎቹን ዲቴል ነገሮች እየፈጠረልኝ ይመጣል። እነዚህ የሚፈጠሩት ነገሮች በተፈጥሮ ነገር ነው እና በእጅ እንዳልተሰሩ ያስታውቃሉ። እንደገና ደግሞ ዲጂታል የመምሰል ባህሪ አላቸው። ስታያቸው ዲጂታል ላይ በኮምፒውተር ወይም በሌላ መልኩ እንደተሰሩ መስለው ይቀርባሉ ማለት ነው። ይህ ያለንበትን ኤራ አሁን ያለንበትን የዲጂታሉ ኤራን በስዕል ውስጥ የማካተት ባህሪም አለው ማለት ነው።
መክብ በእርግጥ የተለየ ከዚህ ቀደም ባልተሞከረ ምናልባት ከዚህ ቀደም በሌላ ቦታ ተሞክሮ ታይቶ እንደሆነ አላውቅም። እኔ እስከማውቀው ድረስ ከዚህ ቀደም ያልታየ ነገር ፍጹም ተፈጥሯዊ ወደሆነ አቅጣጫ እየመራ የሙከራ ወይም ኤክስፐሪመንት የሚባለውን ነገር እያደረክ ነው። በዚህ ውስጥ ደግሞ ሌላ ላቅ ያለ ዓላማ ለማስተላለፍ የፈለግከውን በጽሁፍህ በውይይት ያሰፈርከውን የመመልከት እድል ገጥሞኛል። በሕይወታችን ተክሎች እና የተፈጥሮ ሚና ማጉላት፣ የከባቢ አየር ብክለትን መከላከልና ለተፈጥሮ ክብካቤ የኪነ ጥበብ ሰው ድርሻ ያለው የሚል ጽንሰ ሀሳብም በውስጡ እንዳዘለ የሚያመላክት ነገር ተረድቻለሁ። ለቅምሻ ያህል ባደረግነው በዚህ ምጥን ውይይት ይልቁንም ደግሞ ስዕል የሚታይ ነው እና የሚያጓጓ ብዙዎችም ይበልጥ ለመረዳት የሚፈልጉት ማየትም የሚሹት ይመስለኛል። አድማጮች የምናወራውን ነገር መመልከት በሚችሉበት በሬዲዮ ቲቪ ፕሮግራማችን በተግባር ከምናየው ጋር አዛምደን ለመነጋገር በቀጠሮ እንለያያለን። ለአሁኑ ለጊዜ አመሰግናለሁ። እግዜር ይስጥልኝ።
በጣም በጣም አመሰግናለሁ። እኔም እግዜር ይስጥልኝ። አሉላ፣ ዛሬ ዝግጅታችን በጣም በርከት ሳይል አልቀረም።
ትክክል ብለሻል ቆንጅት። ለዛሬ ካሰብናቸው ዝግጅቶች ሁለቱም ማሳደር ግድ ሊሆንብን ነው። ከገጣሚ ፍቅርተ ጸጋይ ጋር ያዝነውና አሜሪካውያንን ጭምር በማሳተፍ ዋሽንግተንና አዲስ አበባን የሁለቱን አገር ህዝቦች ግንኙነት የማጎልበት ትልም ያከለው ሩጫ በአሜሪካ የተሰኘው ፕሮግራም አዘጋጆች እውቁ የኦሎምፒክ አትሌት አሰፋ መዝገቡ፣ የታላቁ ሩጫ የቀድሞ ስራ አስኪያጅ አቶ ኤርሚያስ አየለና ሌላው የዩናይትድ ስቴትሱ አጋራቸው በሚኖርባት የሜሪላንድ ክፍለ ግዛት ፖለቲካ የነቃ ተሳትፎ የሚታወቀው አቶ ጥበቡ አሰፋ ጋር የጀመርነውን ወግ አስታውሰን በሚቀጥለው ፕሮግራማችን ይዘን ልንመለስ ቀጠሮ እንያዝ። አሁን የራዲዮ መጽሔቱ ንጉሴ አክሊሉ ለሚያዘጋጀው ቅንብር ወደ አዲስ አበባ። ንጉሴ አክሊሉ በምሽቱ የታሪክ ማስታወሻ ዝግጅቱ 6 አስርታት ወደ ኋላ በሐሳብ ባቡር ወደ 1960ዎቹ ይወስደናል።
አሉላ፣ ዛሬም መስኮቴ ሲከፈት ይዤ ብቅ ያልኩት የግማሽ ምዕተ ዓመት ታሪክ ነው። እዚህ ዕድሜ ላይ የደረሱ ሁሉ ታሪኩን ሰምተውት ካልሆነ በስተቀር ያስታውሱታል ብዬ አልገምትም። አድማጮቼ፣ አዘጋገቤ በቀድሞቹ ጋዜጠኞቻችን አዘጋገብ አይነት ስለሆነ ይህንን ልብ ይሏል። እንደ ትናንት ሐምሌ 16 ቀን 1964 ዓመተ ምሕረት ከታላቁ የምኒልክ ቤተ መንግሥት ስር በምትገኘው በደብረ መንክራት ስዕል ቤት ኪዳነ ምሕረት ቤተ ክርስቲያን ቅጥር ግቢ ውስጥ ነበሩ። በዚሁ ዘመን ታዋቂነትን አትርፈው የነበሩት በዘመኑ ዝነኞቹ የኢትዮጵያ ሬዲዮ ጋዜጠኞች አሳምነው ገብረ ወልድና አቶ ሰሎሞን በቀለም ለሥራ መጥተው አብረው ነበሩ። ግቢው ውስጥ አነስ ያለ ድንኳን ተተክሏል። ሁለት ቋሚ ማይክሮፎኖች እና የድምፅ ማጉያዎች ስፒከሮች ማለት ነው ራቅ ራቅ ብለው ተተክለዋል። ልብሰ ተክህኖ የለበሱ ቀሳውስትና ዲያቆናት ብሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የሚመጣ የተባረከ ነው እያሉ ይዘምራሉ። ንጋት አብሳሪ የሆነው ጎህ እየቀደደ ሰማዩም እየቀላ ነው። ቀሳውስትና ዲያቆናት የወርቅ የብር መስቀልና ጽና ይዘው ልዩ ድባብ ባለው ጃንጥላ ታጅበው አካባቢውን በማዕጠንት አውደውታል። ሊቃውንትና መዘምራን በጸናጽል በከበሮ በጭብጨባ በልልታና በሆታ ታጅበው ዙሪያውን ሞቅ ደመቅ አድርገውታል። ወጣት የሰንበት ትምህርት ቤት ተማሪዎች የዘንባባ ዝንጣፊ ይዘው በእግዚአብሔር ስም የሚመጣ የተባረከ ነው እያሉ እየዘመሩ ነው። የታላቁ ቤተ መንግሥት ግቢ በሩ ወለል ብሎ ተከፈተ። ክብር ዘበኞች በሶምሶማ አይነት ሩጫ ወደ ቤተ ክርስቲያኑ ቅጥር ግቢ ውስጥ ዘልቀው ገብተው ቦታ ቦታቸውን ያዙ። የ80 ዓመቱ የእድሜ ባለጸጋ የኢትዮጵያ መሪ ግርማዊ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ በልዑላንና ልዑላት ታጅበው ብቅ አሉ። እልልታው፣ ጭብጨባው፣ ዝማሬውና የከበሮና የጸናጽል ምቱ ቀለጠ። ከገበርዲን ካባቸው ጋር የተላበሱትን የክብር ዘቡን አይነት ባርኔጣ ወደ ላይ ከፍ እያደረጉና ለምእመናንና ለቀሳውስት ለካህናት ሰላምታ እየሰጡ የፓትርያርኩን መስቀል ስመው ቤተ ክርስቲያን ውስጥ ገብተው ዙፋናቸው ላይ ተቀመጡ። የቅዳሴው ሥነ ሥርዓት በፓትርያርክ ብፁዕ ቅዱስ አቡነ ቴዎፍሎስ መሪነት እየተካሄደ ነው። በእውነቱ በዚህ ዕለት የኢትዮጵያ ሬዲዮ ከዚህ በፊት አድርጎት በማያውቀው ሁኔታ የሐምሌ 16 የንጉሠ ነገሥቱ 80ኛ ዓመት የልደት በዓል አከባበር የቅዳሴውም ሆነ በዛ የሚከናወነው ሥነ ሥርዓት በቀጥታ ስርጭት በኢትዮጵያ ሬዲዮ እየተላለፈ ነው። ቀደም ብዬ የገለጽኳቸው አንጋፋ ጋዜጠኞችም ለዚሁ ነው የመጡት እና ንጉሠ ነገሥቱ በእውነቱ በዚህ ዕለት ይህች ዕለት ታላቅ ዕለት ነበረች። ሕዝቡ ብዙ ነገር ይጠብቃል። ሥልጣናቸውን ለተተኪ ይሰጣሉ። ዘውዱ እንደ ምልክት ሆኖ ከላይ ይቀመጣል። በሕዝብ የተመረጡ የፓርላማ አባሎች ፓርላማ ይገቡና በእነሱ የሚመረጥ ጠቅላይ ሚኒስትር እንደ እንግሊዞቹ ማለት ነው አገሪቱን ይመራል የሚል ብዙ ተስፋ ነበረና ንጉሠ ነገሥቱ ያን ዕለት ሥልጣን እንደሚያስረክቡ ለሕዝቡ በይፋ ያሳውቃሉ ተብሎ ተጠብቆ ነበረ። ነገር ግን የቅዳሴው ሥነ ሥርዓት ከተከናወነ በኋላ እሳቸው እግዚአብሔር እስከፈቀደ ድረስ በሥልጣን ላይ እንደሚቆዩ ገልጸው በዚሁ ሥነ ሥርዓቱ እንደ ተጠቃለለ አስታውሳለሁ። ንጉሠ ነገሥቱ በቤተ መንግሥታቸው ከአውሮፓ ለዚሁ በዓል ተዘጋጅቶ መጣ የተባለውን ኬክ ሲቆርሱ፣ ሻምፓኝ ሲከፍቱ በኢትዮጵያ ቴሌቪዥን መስኮት በወቅቱ ተከታትለናል። በዚያን ጊዜ መለዮ ለባሹ ሳይቀር ኃይለ ሥላሴ ለዘላለም ይኖር እያለ ባርኔጣውን መለየውን ያነሳ እንደነበረ እናስታውሳለን። አድማጮቼ፣ ጨዋታን ጨዋታ ትዝታንም ትዝታ ያነሰዋልና በዚያው ዓመት ጥቅምት ወር 1964 ዓ.ም የኢትዮጵያ ጠረጴዛ ኳስ ተወዳዳሪ ወጣቶች ቻይና ሄደው ተመልሰው ነበርና ንጉሠ ነገሥቱ በቤተ መንግሥት ተቀብለው አነጋግረዋቸዋል። በዚያን ጊዜ እንግዲህ የነበረውን ሁኔታ በወቅቱ በተወዳዳሪነት ተጉዞ የነበረው አንጋፋና ታዋቂ ጋዜጠኛ የአዋሬው ልጅ ሰሎሞን በቀለ ታሪኩን እንዲህ ያስታውሳል።
ማለታቸው የሚል ትርጓሜ ተሰጠ እና የተቆጡበት ዋናው ምክንያት ከኛ አካል እንኳን ተምረው አቶ ይነቃቸው በዚህ ሊገመቱ አይችሉም። እሳቸው ለካ ያከምክሟቸዋል። ከኛ ሀገር ሄዱ እንዴት አባይ ግብጽ ውሃዋን አንደኛ ይወጣል ነው የሚሉት። ይህንበት ለጠረጴዛ ቴኒስ ቢሆንም ያንን አሳክረው ይጠይቃሉ። ተቆጭተዋል እና መልስ ደግሞ አይሰጥም። በህጉ መሰረት ለካ ወዲያውኑ ለንጉሠ ነገሥት መልስ አይሰጥም። እኛ ምን አናውቅም።
ጋዜጠኛውን ሶሎሞን በቀለን አመስግኜ ልሰናበት። የዛሬ 15 ቀን እንገናኝ። እስከዛ ቸርን ሰንብት። ሰላም ይብዛ።
ውድ የራዲዮ መጽሔት አድማጮች፣ ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ርዕሰ ጉዳዮች ዙሪያ እንዳመቻችሁ በመጻፍም ይሁን በመደወል ትሳተፉ ዘንድ እየጋበዝን
የዛሬውን ግን በዚሁ ልንቋጭ ነው።
የኢሜይል አድራሻችንን ለማስታወስ horn@voanews.com፣
የስልክ ቁጥራችን 202-205-9942 የውስጥ መስመር 14 ነው።
አሁን አድማጮቻችን ወደ ስርጭታችን ማገባደጃ ማምራታችን ነው።
አሁን የቀረን
የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች
እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ በ3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች
ቆንጂት ታዬና
አሉላ ከበደ በዚሁ ተሰናበትን።
ሰላም፣ በደህና አደሩ። Thank you.